ወደ ቀደመው ነገር እንመለስ። ያገር ጉዳይ
ያቆምንበትን እናስታውስና የዛሬውን እንቋጫለን።
አንተ ጥያቄ ነበረ በመጨረሻ ያነሳነው አዲሱ።
ሶስታችሁም ሰፋ ያለ እንደው መደላድል ነው ያደረጋችሁልን። አገሪቱ አሁን ያለችበት ሁኔታና አደጋ ተብሎ ደግሞ ስጋት የሚደቅን ነገርም ዶክተር ብርሃኑ ፈንጠቅ አርገዋል። እነዚህ ሁሉ ታዲያ የለውጥ ጥሪ የሚያስተጋቡ ናቸው። ሌላው ቀርቶ በኢህአደግ ውስጥ ያሉ አባላትም የሰዎች መለዋወጥ የቡልቻ መቃየር ያህል ነው እስከ ማለት የደረሱ አሉ። በእናንተ አስተያየት ወደ ምን አይነት ለውጥ አሁን አስጥቶ መጥቷል ነው የሚባለው?
እሺ፣ ትክክል ነው። እንግዲህ ችግሩን መዘርዘር ብቻ ሳይሆን መፍትሄውስ ምን መሆን አለበት የሚለው ጥያቄ ነው ዋናው ነገር። ለትግላችንም ለህዝቡም አቅጣጫ የመስጠት ሁኔታ ሊሆን የሚችለው ቅድም እንዳልነው ያው መሰረታዊ ጥያቄዎች ናቸው በህዝቡ የተነሱት። ሁላችንም የገለጽነው እሱ ነው። ምናልባት ከዶክተር ብርሃኑ ትንሽ ለየት የምለው አሁን በቅርቡ ተመሳሳይ የሆኑ መርሆዎችን የኢትዮጵያ አንድነት፣ በጋራ እንታገል የሚሉ ነገሮች እየተነሱ መምጣታቸውን እናያለን። ግን ምን ያህል መሰረት አላቸው፣ ምን ያህል ጥንካሬ አላቸው የሚለው ላይ ትንሽ በእኔ በኩል ብዙም እንትን አይደለሁም። ተስፋ ሰጪ ነው። የስ ተስፋ የሚሰጥ ነገር ነው። ምንድን ነው ትግሉ አንድ ወጥ ነው ብሎ እንትን ለማስቀመጥ ያስቸግራል። በዛም በዛም በየአካባቢ ተነስቷል። ይህንን ሊያስተባብር የሚችል የጋራ ኃይልና አመራር ገና በደንብ ተጠናክሮ አልመጣም። አገር ቤት ያሉት ድርጅቶችም ቢሆን ያለው ስርዓት አዳክሟቸው መንቀሳቀስም እድል ስላልሰጣቸው ይህን ለመምራት የሚያስችል ሁኔታ ለመፍጠር አልቻሉ። በውጭ ያለነውም የዛን ያህል ተዘጋጅተን መጥተን ተደራጅተንም መጥተን ይህንን ለመምራት የቻልንበት ሁኔታ የለም እና እኛ በተለይ የሸንጎ አቋም ምንድን ነው? ህዝባዊ አመፅ ይህንን ስርዓት ሊቀይረው ይችላል። ሰላማዊ ትግል ይዘን እንታገላለን የሚል እምነት ነው ያለን። ያው ከሀገር ቤት ካሉትም ጋር በዚህ መንፈስ እንተባበራለን እና ምንድን ነው አሁን ሰው መቀያየር አይደለም እንዳላችሁት እነዚህን ጥያቄዎች ለመመለስ የሚችል አመለካከትና ፖሊሲ መጥቷል ወይ የሚለው ነው ጥያቄው መሆን ያለበት። እና ህወሓት ይሁን ኢህአዴግ መመለስ ያለባቸው ኢሚዲየት ሊያደርጉት የሚችሉት ነገር አለ። መጀመሪያ ህዝቡን ለማረጋጋት፣ እምነት ለመፍጠር፣ ለመረዳዳት የሚያስችሉ ሁኔታዎች ኢሚዲየትሊ ምንም ዋጋ የማያስከፍላቸው ለምሳሌ ፖለቲካ እስረኞችን መፍታት፣ ያለምንም ምክንያት የታሰሩትን ሀሳባችሁን ገለጻችሁ ተብሎ ለ2021 የታሰሩትን ጋዜጠኞችን መፍታት ኢሚዲየት ምንም እንትን የለውጥ ምልክት እያሳዩ መሆናቸውን የሚያሳይ ከሆነ ሪሊ ማለት ነው። ሌላ የተቃዋሚ ድርጅቶችን ለድርድር ለንግግር በር መክፈት፣ ዲሞክራቲክ እንቅስቃሴዎችን የሚያግዱትን የሽብርተኞች ህግ፣ የሰብአዊ መብቶች ሲቪክ ኦርጋናይዜሽኖችን እንዳይደራጁ የሚከለክለውን ህግ በአንድ ጊዜ መጣል ይቻላል፣ ለለውጥ የተነሱ ከሆነ ማለት ነው። እና ኢሚዲየትሊ ሊያሳዩት የሚችሉት ነገር ስላለ እኛም እንድናምናቸው ለውጥ ይመጣል የሚል ነገር ካለ እነዚህን ማድረግ ይኖርባቸዋል። የተቀረው በፕሮሰስ መፈታት ያለባቸው ነገሮች አሉ። ፍትህ እንዲስተካከል ማድረግ፣ ኦርጋናይዜሽናል ስትራክቸሮችን ማስተካከል፣ አሰራሩንም ማስተካከል ያስፈልጋል። ከዚህ ጋር ኦፕን ሀርትድ ሆነው ሪል ለውጥ ለማምጣት የሰላምና እርቅን እርምጃዎች አስፈላጊ መሆናቸውን እኛ በእነሱ ብቻ ሳይሆን በተቃዋሚዎቹም እንደዚህ አይነት ምልክት ከታየ ለዛ ዝግጁ ሆነን መቅረብም የሚያስፈልግ ይመስለኛል። እና በዚህ አካባቢ እንግዲህ ከተቃዋሚውም በኩል መደረግ ያለበት ነገር አለ። ስርዓቱም መጀመሪያ መውሰድ ያለበት ኢኒሽቲቮች አሉ እና እኔ የምለው እነዚህን ማስተካከል አለበት። ከዚያ በኋላ እንግዲህ በድርድር የሚመጡ ነገሮች አሉ። የምርጫ ቦርድ ራሱ መስተካከልና መቀየር ያለበት ሁኔታ አለ። ስርዓት መቀየር የሚኖርበት ሁኔታ አለ እና ብዙ ነገሮች ወደዛ ዲስከሽን ተቃዋሚዎቹ ጋር ሆኖ በጋራ አብሮ ሊያየው የሚችል ሁኔታ ሊፈጠር ይችላል እና ይችን ሀገር ትልቅ አደጋ ሳይመጣ በሰላም ለማሸጋገር የሚቻልበት ሁኔታ ሊፈጠር ይችላል የሚል እምነት አለን።
መልካም። አድማጮችን ልጋብዝ። በዚህ ሰዓት ይህን ፕሮግራም የምትከታተሉ አድማጮቻችን በያላችሁ ወንድምና እህት ጓደኞች፣ ክርክርንም ሊጨምር ይችላል ይበጃል የምትሏቸውን ሀሳቦች ውይይቱን የሚያቀርቡት ከሚፈነጥቋቸው ጋር አዳምራችሁ እንድትነጋገሩ አስተያየቶቻችሁን እንድታደርሱን እንፈልጋለን። ወደ አቶ የሸዋስ ልሻገር። በቀጣዩ ጥያቄ ምን አይነት ለውጥ የሚለው ጎላ ብሎ ይታይ። አቶ ግደይ አሁኑኑ መደረግ አለባቸው ካሏቸው ለውጦች ዘለቄታ ያላቸው እስከሚመስሉ በቅንነት ሰላምና እርቅ ወደሚመጣበት አቅጣጫ መሄድ፣ አገር ወደ ትርምስና ወደ ከፋ አደጋ እንዳትገባ ለሚደረገው ሂደት ወሳኝ ናቸው ብለዋል። በርከት ያሉ ዝርዝሮችን አንስተዋል። አዛምደውም ተቃዋሚ ቡድኖችን መጥራት የሚልም ጨምረዋል። አቶ ሽዋስ ከዚህ እንጠቁና ተቃዋሚዎች በአገር ውስጥ ካላችሁት የተወሰናችሁ የምትሳተፉበት ውጤቱ በርግጥ ምን እንደሆነም ባናውቅ ለወራት ከገዢው ፓርቲ ጋር ድርድር ስታደርጉ ቆይታችኋልና እሱ በርግጥ አሁን ይፈልገው መሰረታዊ ለውጥ የሚያመራ አቅጣጫ ነው ወይስ እንደው የተወሰኑ ነገሮችን ብቻ ለማድረግ እየተሞከረ ያለ ነው? አቶ ግዴ እንዳሉት ደግሞ ያ የተቃዋሚዎች ስብስብ ከውጭ ያሉትንም በትጥቅ ትግል የተማሩትን ሌሎችን ድርጅቶች ጨምሮ የሚያቀፍ ለውጥ መፈለጋቸው እነሱም ማካተት የሚችሉ መንገድ አለ? ምን አይነት ለውጥ የሚለውን ከዚህ ጋር አያይዘው አቶ ሽዋስ ከርሶ ልጀምር።
በጣም አመሰግናለሁ። ምን አይነት ለውጥ የሚለውን መጀመሪያ ግልጽ ማድረግ ለምን ሄድበት ጥሩ መስመር የሚሰጠን ይመስለኛል። በእኛ እምነት ለውጥ ኢህአዴግንም ከተሻገረ ከኢህአዴግ በፊት ከነበረ አመጣጥ ጀምሮ ከአገዛዝ ወደ ህዝባዊ መንግስት የመለወጥ የመሸጋገር ነው። ከዚህ በፊት በነገስታትም በደርግም ከዛም በኋላ እስከ አሁን እስከ ህወሓት ኢህአዴግ ድረስ ያለው በጠበንጃ ነው የመጣው። ስለዚህ ከዚህ በኋላ ከክላሽ ወደ ካርድ እንቀይረው የስርዓት መለወጫ መንገዳችንን የሚል ነው የኛ። ስለዚህ ንግግር ይባል ድርድር ማንኛውም ነገር ወደዚህ የሚያመጣን መሆን አለበት። የህዝቡ መነሻ እሱ ነው። በ2007 ዓመተ ምህረት 100% አሸንፍ ያለው ሲል ነው ይሄ ስርዓት እንዳለው በምርጫ የመቀየር እድሉ 0 ነው በሚል የራሱን 100 ሲያደርገው ማለት ነው። ከዛ በኋላ በ6 ወር ውስጥ ኦሮሚያ ውስጥ በአማራ ክልል ደግሞ በአንድ አመት ማለት ባልሞላ ጊዜ ውስጥ እኔ የመረጥኩ አይደለም መንግስቴ አይደለም በሚል የመተማመኛ ድምጽ እንደነፈገው አይተናል። ስለዚህ ያንን ነው መለወጥ የምንፈልገው። እነዛ አቶ ግሬ የተጠቀሷቸው የፍትህ ጦት፣ የኑሮ ውድነት፣ ሙስና ኢቭን እስረኞች ራሳቸው እስረኞች እኮ ቢፈቱ አላማቸው ካልተፈታ እኮ ዋጋ የለው። እነዚህ ሁሉ በህዝብ ያልተመረጠ መንግስት በራሱ በጉልበት የተቀመጠ አገዛዝ በመኖሩ ምክንያት የመጡ ናቸው። ስለዚህ በእኛ እምነት አንድ ጊዜ እነዚህን ሁሉ የአመታት ችግሮች መፍታት የሚቻል አይመስለኝም። ምክንያቱም ልክ ህዝባዊ መንግስት ህዝብ የመረጠው መንግስት በተቋቋመ ጊዜ ችግሮቹን ደረጃ በደረጃ የባህልም የምንም ያለባቸውን ችግሮች ደረጃ በደረጃ ይፈታል። ህዝብ የማያምነው ህዝብ ያልተቀበለው አገዛዝ ግን የትኛውንም ችግር ፈቶ አያውቅም፣ አይፈታም። ስለዚህ እኛ ለውጥ ስንል ከአገዛዝ ወደ ህዝባዊ መንግስት ነው የምንለወጠው። ከዚሁ ጋር በተያያዘ አቶ ግደይ እንዳሉት ይህንን ልንሻገር የምንችልበት ንግግር፣ ድርድር በጣም አስፈላጊ ነው። ግን ብዙ ጊዜ ድርድር፣ እርቅ እንደዚህ የሚባሉ ነገሮች በአንድ ወገን ፍላጎት ብቻ በፍጹም አይሆንም። ያኛው ሺህ አመት ቢፈልግ ሌላኛው መታረቅ አለበት ተብሎ የሚታሰበው ፈቃደኛ እስካልሆነ ድረስ በፍጹም አይሆንም። ይሄ ደግሞ እኔ ራሴ ወይም ፓርቲ የተሳትፎበት የነበረው ቅድመ ድርድር ውይይት ጥሩ ማሳያ ነው። በ2007 ያ 100% አሸነፍን ካሉ በኋላ 2008 ዓመተ ምህረት በኢትዮጵያ አቆጣጠር ማለት ነው፣ ይሄ የህዝብ ቁጣ ሲነሳ ድርድር የሚለውን ሀሳብ እንኳን ራሱ ኢህአዴግ አላሰበውም። ሌሎች በሀገር ውስጥም በውጭም ያሉ የሀገር ሽማግሌዎች ነው አስበው ያመጡት የነበሩ። ያንን የእነሱን ሀሳብ ነጥቆ ራሱ ጠራ። ከጠራ በኋላ ይሄ በአስቸኳይ ጊዜ አዋጅ ምናምን አረጋግቸዋለሁ በሚል መጫወቻ አደረገው። እንግዲህ የስርዓቱ አንዱም የአገዛዙ መጥፎ ባህሪ ማንኛውንም ተቋም ሽምግልና፣ እርቅ፣ ድርድር፣ ሃይማኖት እንደዚህ የሚባሉትን ነገር ሁሉ ትራሻቸውን ያጠፋቸዋል።
ቅድም አቶ ግደይ እንዳሉት ከልብ የሆነ ሁነኛ መላ ለመፈለግ የተደረገ ድርድር አይደለም ነው የሚሉት።
እኛ ማንም ይጥራው፣ በነገራችን ላይ ድርድር እኛ ልንጠይቅ እንችላለን። ፓርቲዎቹ ራሳችን ልንጠይቅ እንችላለን። ገዢው ሊጠይቅ ይችላል። ለሀገር የሚያስቡ ሽማግሌዎች ሊጠይቁ ይችላሉ። የትኛውም ጦርነት ራሱ በድርድር ነው የሚያልቀው። ዝም ብሎ በዛው በሜዳ ላይ የሚያልቅ ነገር የለም። ስለዚህ አሁንም የምናምነው እኛ ለየትኛውም ችግር እውነተኛ ድርድር መፍትሄ ሊሆን ይችላል። ይሄን ብለን ገባን፣ ግን ውጤቱ አረጋግተነዋል ምናምን በሚል እኔ እንደውም እዛ ውስጥ ባየሁት በሁለት ነገሮች እርግጠኛ ናቸው የገዢው ቡድን አባላት። አንድ፣ ህዝቡ ተከፋፍሏል። መቼም ተናቦ ተገጣጥሞ አንድ ላይ ሊወጣ አይችልም። ሁለተኛ ደግሞ አገሪቷ ውስጥ አማራጭ ድርጅት አጥፍተናል የሚል እምነት ያላቸው ይመስለኛል። ስለዚህ በተለይ ከቅርብ ጊዜ ወዲህ የሁለቱ ማህበረሰቦች ከድርጅቶች አስበው ይሆን ወይም ከህዝቡ በመጣው ጫና የአማራና የኦሮሞ ማህበረሰቦች እጅ ለእጅ መያያዝ ያንን የሚኖሩበት የነበረውን ተስፋ ያፈረሰባቸው ይመስለኛል። ነገር ግን አሁን በእኛ እምነት አማራጭ ድርጅት የመፍጠር ህዝቡ የሚያምነው ድርጅት የመፍጠር ሁኔታ ገና አልታየም።
ድርድር አቶ ሸዋፍ ጣልቃ ምገባው ያብራሩልኝ ስለፈለኩ ነው። ድርድር ሲሉ ቋሚ ፓርቲዎችን ወይም ደግሞ የት ያሉትን እንደሚያካትት ስለምን አይነግሩ ነው? ውጭ ያሉ፣ አገር ውስጥ አሉ። አገር ውስጥ ያላችሁ እናንተን ጨምሮ ከመንግስት ጋር እየተደራደራችሁ ነው። ምን ያህል ውጤት እንዳገኘ ወይም እንዳላስገኘ ይነግሩናል። ድርድር ከማ ጋራ?
እንግዲህ እንዳልኩት የሀገር ሽማግሌዎች ድርድሩን ጠርተው ኢህአዴግ እነሱን ገፋ አድርጎ ራሱ ሲጠራ ማንም ይጥራው በሚል ሄድን። ሁሉን አቀፍ ይሁን ድርድሩ፣ የኢትዮጵያ ጉዳይ ይመለከተኛል የሚል ሁሉ ይግባበት፣ እኛ ከህዝቦቹ ጋር እንወያይ፣ አስቸኳይ ጊዜ አዋጅ እና ምክንያቱም በአዋጅ ውስጥ መስራት ስለማይቻል የኮንፊደንስ ቢልዲንግ ሜጀርስ የሚባሉ ይሄ የመተማመኛ የሚሆን ለእውነት ነው ድርድሩን የፈለገው ኢህአዴግ እንዲል ህዝቡ እንዲቀበለው እስረኞቹን ይፍታ የሚል እነዚህን አቅርበን ነበር። አንዱም አልተደረገም። ስለዚህ የውሸት ነው። በነገራችን ላይ ድርድር አልተጀመረም። እኛ ስንወጣ ቅድመ ድርድር ውይይት ነው የነበረው። ያ ቀረ። ምክንያቱም ለውሸት ለሾው ብቻ ለእይታ ብቻ ስለተፈለገ እኛ የዛ አካል አይደለንም። አሁን
አሉላ ወደ ዶክተር ብርሃኑ
ቀደም ብሎ የተነሱ ሀሳቦችንም ጥያቄዎችንም ከግምት ያስገቡና ዶክተር ብርሃኑ ለውጥ በመፈለግና ዘለቄታ ያለው ሰላም ዲሞክራሲ ብልጽግናን በማስፈን መካከል ወዲያውኑ እንዲመጣ ከሚፈለገው ነገርና ዘለቄታ ባለው ውጤት መካከል አሻሚ ነገር አለና ስለ ድርድር ስለ ሰላማዊ ሂደት ተደጋግሞ ተነስተዋል። እርሶ የሚመሩት ድርጅት ቀደም ብዬ እንደጠቆምኩት እንዲያውም ገዢው ፓርቲ በአሸባሪነት ይፈርጃችኋል። ቁርጥ ባለው አቋም የትጥቅ ትግል አንስታችኋል። ድርድር እንግዲህ የቅንጅትን ዘመንም ሊያስታውስ ይችላል። እርሶ በዋናነት የተሳተፉበት 1997 የምርጫ ሂደትም የሚታወስ ነው። የሩቅ ጊዜም ቢሆን ምን አይነት ትርጉም ያለው ድርድር ሊካሄድ ይችላል? ድርድር ከግምት ውስጥ አለው ወይ ለእናንተ?
ጥሩ ጥያቄ ነው አሉላ። ወደዛ ስመጣ በመጀመሪያ ግልጽ መሆን ያለበት ነገር አለ። ሁለት ጉዳዮች ናቸው በተያያዥነት የሚቀርቡት። የመጀመሪያው ድርድር ሆነ ጉልበት ሆነ ምን ሆነ መዳረሻው ምንድን ነው? መጀመሪያ ምን ለማድረግ ነው የምንፈልገው? ከተቃዋሚዎች ወገን ሆነ ከመንግስት አካባቢ ከህዋቶች አካባቢ አንድ ለሁላችንም ግልጽ መሆን ያለበት ነገር ያለ ይመስለኛል። መጀመሪያ እንዴት ወደዛ እንሄዳለን ከሚለው ሁለተኛ ጥያቄ በፊት ይህንን ላለፈው 26 ዓመት የሆነውን ሂደት ከዛም ባሻገር ባለፉት 2 ዓመታት 3 ዓመታት የሆነውን ሂደት በተለያየ ጊዜ በሰላማዊ መንገድ በምርጫ በምን የተደረገው ያ ሁሉ ሙከራ ሲከሽፍና ወያኔ የለም በጉልበት ከስልጣን የሚያቀንቀኝ የለም ብሎ ሲያስብ ይሄንን አልቀበልም ከዲሞክራሲያዊ ስርዓት ውጪ የሚያኖርኝ ስርዓት አልፈልግም ብሎ ወደ ተለያየ የትግል አቅጣጫ የሄደውን ሂደት በደንብ ለተመለከተ አንድ ነገር ላይ የደረስን ይመስለኛል። ይሄውም ካሁን በኋላ በኢትዮጵያ ውስጥ ሰላምና መረጋጋት አብሮ መኖር የሚቻለው መዳረሻችን ኢትዮጵያ ውስጥ ሊፈጠር የሚገባው ስርዓት ቅድም የሸዋስ እንዳለው እውነተኛ ዴሞክራሲያዊ ስርዓት በህዝብ የተመረጠ ብቻ አገር ሊያስተዳድር የሚችልበት ከዛም ባሻገር ደግሞ መሰረታዊ የዴሞክራሲያዊ እሴቶች የሚባሉት ከመናገርና ከመጻፍ ከመሰብሰብ መብቶች ባሻገር የመደራጀት በሀገሪቱ ውስጥ ነፃ የሆኑ ምንም ዴሞክራሲያዊ ተቋማት ሊያቆሙ የሚችሉ ተቋማት መኖር ወዘተረፈ በዛ ላይ ምንም አይነት ግዥታ የሌለበት ሁኔታ መፈጠር አለበት። ለወያኔዎችም ደግሞ ግልጽ ሊሆንላቸው የሚገባው አይ ወደ ድርድርም ለመሄድ እኮ ነው መጀመሪያ በዛ ላይ ግልጽ መሆን ያለበት። ይሄ እንደ ወትሮው በጉልበት ጨፍልቀን ኦር አሳርፈን ጊዜያዊ ለውጦች እንትን እያደረግን አንድ ሰው እየቀየርን ይለዋል የሚለው ነገር በፍጹም የማይሰራ እንደሆነ የኢትዮጵያ ህዝብ ካሁን በኋላ ሌላ ምንም አይነት አማራጭ እንደማይቀበል ያን መዳረሻ ለመድረስ ደግሞ መከፈል ያለበትን ማናቸውንም ክፍያዎች ለመክፈል የተዘጋጀበት ደረጃ ላይ መሆኑን መረዳት በጣም በጣም አስፈላጊ ይመስለኛል። እሱን ስትረዳ እና በዛ ላይ ደግሞ ግልጽ የሆነ አቋም መኖሩ ከታወቀ በኋላ የሚቀጥለው ጥያቄ ነው ቅድም ግዴ ሊመለሰው ሞከረው ይሄም ሶ እንዴት ነው ወደዛ የምንሄደው? ምንሄድበት መዳረሻ ላይ ስምምነት ካለ እንዴት ነው ወደዛ የምንሄደው የሚለው በጣም ከባድ አይመስለኝም። እኔ እስከማውቀው ድረስ በኢትዮጵያ ውስጥ ከወያኔዎች በቀር ኢትዮጵያን ወደ ዴሞክራሲያዊ ስርዓት ለማሸጋገር በሚደረግ እንቅስቃሴ በድርድር በውይይት ደረጃ በደረጃ በሚደረግ መደረጉን የሚቃወም መሳሪያ እንኳን የታጠቀ ድርጅት ያለ በመሳሪያ የታጠቁት እንኳን ድርጅቶች እኮ አቅቶናል ሌላ መንገድ አልሆነም ብለው እዛ ውስጥ ገቡበት እንጂ የኛ መቼም ኦብቪየስ ነው መሳሪያን በሚመለከት ራስን የመከላከያ መንገድ አድርጎ የመጣ እንጂ እንደ ወያኔ በጉልበት ደግሞ ስልጣን ይዘን ከዛ በኋላ እንደ ወያኔ በጉልበት ሀገር እንገዛለን ብሎ የሚያምን በአሁኑ ጊዜ በዛሬ ዘመን አለ ብያለሁ። ስለዚህ በመጀመሪያ ግልጽ መሆን ያለበት መዳረሻችን ላይ ግልጽ ነው። ወያኔዎችም ጭንቅላቱስ ግልጽ መሆን አለበት። ይሄ ድርድርም እንዲሰራ ወያኔዎች በደንብ ሊረዱት የሚገባው ከአሁን በኋላ እንደ ከዚህ በፊቱ ሰው ረግጠው እንደ በፊቱ አሁን ዛሬ ያወጡት መግለጫ አንድ ላይ የምታየው እኮ ነው። ከዚህ በፊት የነበረንን ስትራቴጂና አቋም ይዘን እንቀጥላለን እንደዛ ብለህ የሚፈጠር ሰላም በፍጹም ሊኖር አይችልም። ሶ መጀመሪያ መረዳት ያለባችሁ በመንግስትም ባለም አቀፍ ማህበረሰቡ በአጠቃላይ በህዝቡም ውስጥ ያለው ህዝቡ በቃ ይብሏል ከዲሞክራሲያዊ ስርዓት ውጪ በፍጹም ሌላ ፍርሃት እንደማይቀበል ግልጽ ነው። ያ ከሆነ በኋላ የሚቀጥለው እሺ እዛ እንዴት ይመራል? ወደዛ ለመድረስ መሆን ያለበት ምንድነው?
ወደዚያ ለመሄድ መሆን ያለበት ምንድነው ሲሉ አጽንኦት ለሰጡበት ጥያቄም ዶክተር ብርሃኑ በበኩላቸው ይበጃል የሚሉትን መንገድ ይፈነጥቃሉ። አድማጮች ታዲያ ደጋግመን እንደጋበዝነው በእያላችሁበት እርስ በርስ በዋናው ዋይነጥቦችና ሌሎች አነጋጋሪ ጭብጦች ዙሪያ ትወያዩ ዘንድ በድጋሚ እንጋብዛለን። ለራዲዮ መጽሔት የአገር ጉዳይ ፕሮግራም ስትሉም አስተያየቶቻችሁን ብላኩልን እናስተናግዳለን። ለአሁን ግን ከሶስቱ የተቃዋሚ ፖለቲካ ፓርቲ ተጠሪዎች ከአርበኞች ግንቦት ሰባት ሊቀመንበርና የኢትዮጵያ ሀገራዊ ንቅናቄ ምክር ቤት የጋራ ሊቀመንበር ዶክተር ብርሃኑ ነጋ፣ ከሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋና ከኢትዮጵያ ሕዝብ የጋራ ትግል ሸንጎ ጸሐፊ አቶ ግደይ ዘርአጽዮን ጋር የጀመርነውን ውይይት ሰፋ ያለ ቀሪ ክፍል በመጪው ተከታታይ ፕሮግራሞቻችን እናቀርባለን። ከገዢው ፓርቲ ኢህአዴግም ሆነ በቅርቡ የአመራር ለውጥ ካካሄደው ህወሓት መሪዎች በእነኚሁ ጭብጦችና ተመሳሳይ አገራዊ ርዕሶች ዙሪያ ከቀናን ጋብዘን እናነጋግራለን። ለአሁኑ በድጋሚ ተወያይ እንግዶቻችንን ለጊዜያቸው እናመሰግናለን። እግዜር ይስጥልን።
I'm not gonna win. You're never gonna take me.